ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የእሁድ ነሐሴ 23 2013 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች። ሰሎሞን አባተ ነኝ የምሽቱ አስተናጋጃችሁ።
ዋናው ትልቁ ሐሳባችን በመላው ዓለም የሚገኙ ኢትዮጵያና የኢትዮጵያ ወዳጆችን አሰባስቦ አዲስ ዓመት ምክንያትን በማድረግ ጉዞ ወደ ቅድስት ሀገራችን ወደ ኢትዮጵያ ለማድረግ ነው።
አቶ አለባቸው ደሳለኝ አበሻ ይባላሉ። የለንደን ነዋሪ ናቸው። አነጋግረናቸዋል።
አራቶላ ወቀቶ ላይ አየቦታ ላይ ያረፈ የመጨረሻው ከኔ ቤተሰብ ላይ ያርፎ ቤተሰቦችን አወደመብኝ። ሀብቶች ንብረቶች ናቸን ተካ ይችላል የማይተኩትን ልጆችን ዳሬን አውድመብኝ ነበር።
አቶ ድረስ ነጋ ሰሞኑን ደብረ ታቦር ላይ በተፈጸመ የከባድ መሳሪያ ድብደባ የቤተሰባቸውን 7 አባላት ያጡና ቤታቸውን እንደወደመባቸው የሚናገሩ የደብረ ታቦር ከተማ ነዋሪ ናቸው።
ልክ የውጭን በር እየሳቁ እየዘገው ይንዳለ በጥቂት ላይ ድልፍን ሲልና ቆርቆሮች መጥተው ሲያርፉብኝ ነው ነገር ነው ማስታወሰው። የተከበደ ተፈጸመ ሸሸው ተመልሼ ስመጣ እንዳለ ቤት ይልፍ ኪሱን አልጨሷል።
አቶ ኒዮዳኛ ይባላሉ። ቤታቸው ስለወደመበት ሁኔታና ስለተሰራጨው የሐሰት መረጃ ይናገራሉ። በዚህ ምሽት ይዘናቸዋል። እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ ክቡራትና ክቡራን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
አስተልን አድማጮች እንደምናመሻችሁ ዜናውን የማሰማችሁ ደረጀ ደስታ ነኝ። በደቡብ ሱዳን ብሔራዊ የተቃውሞ ሰልፍ ለነገ ተጠርቷል። የደቡብ ሱዳን ፖሊስ ነገ ሰኞ በዋና ከተማዋ ጁባ የተጠራውን የተቃውሞ ሰልፍ በመከት በርካታ ፖሊሶችን በከተማይቱ ዋና ዋና ጎዳናዎች ላይ ያስተማራ ሲሆን ዜጎችም በመላው አገሪቱ በተጠራው ሰልፍ እንዳይሳተፉ አስጠንቅቋል። የተቃውሞ ሰልፉ የተጠራበት ምክንያት እንደገና የተዋቀረውና በፕሬዝዳንት ሳልቫኪር የሚመራው የሽግግርና የብሔራዊ አንድነት መንግስት የደቡብ ሱዳን ዜጎች ለገጠሟቸው በርካታ ችግሮች ተገቢውን መልስ አልሰጡም የሚል እንደሆነ ሰልፉን ያዘጋጀው ቡድን አስታውቋል። ዩናይትድ ስቴትስ በዛሬው ዕለት በአፍጋኒስታን ካቡል አውሮፕላን ማረፊያ አቅራቢያ የፍንዳታ አደጋ ለማድረስ ተዘጋጅቷል የተባለውን ተሽከርካሪ ከአየር ላይ በተሰነዘረ ጥቃት ማውደሟን አስታውቃለች። የዩናይትድ ስቴትስ መከላከያ ሚኒስቴር ማዕከላዊ ማዘዣ ጣቢያ ቃል አቀባይ ቢል አርባን በዛሬው መግለጫቸው ከተሽከርካሪው የተሰማው ሁለተኛው ፍንዳታ ተሽከርካሪው በውስጡ የሚፈነዱ በርካታ ፈንጂዎችን ጭኖ የነበረ መሆኑን ያሳያል። ስለዚህ ኢላማችን በትክክል ውጤታማ እንደነበር እርግጠኞች ነን ብለዋል። ፕሬዚደንት ባይደን ከጥቃቱ አስቀድሞ ትናንት በሰጡት መግለጫ በሚቀጥሉት 24 እና 26 ሰዓታት ውስጥ በአፍጋኒስታን ካቡል ሌላ ጥቃት ሊሰነዘር ይችላል ሲሉ ያስጠነቀቁ ሲሆን ከሰዓታት በኋላም በካቡል ያለው የዩናይትድ ስቴትስ ኤምባሲ አደጋው እንደሚደረግ ከታመነ ምንጭ በማረጋገጡ በአውሮፕላን ማረፊያዎች የሚገኙ ዜጎች አካባቢውን ለቀው እንዲወጡ አስጠንቅቋል። ማስጠንቀቂያው የመጣው ባለፈው አመት በካቡል አውሮፕላን ማረፊያ አቅራቢያ በደረሰው የቦምብ ጥቃት 13 አሜሪካውያንና 170 የአፍጋን ዜጎች መገደላቸውን ተከትሎ ነው። ፕሬዚደንት ባይደንና ባለቤታቸው ጂል ባይደን ዛሬ እሁድ በቦምብ ጥቃቱ ህይወታቸውን ያጡትን 13 አሜሪካውያንን አስክሬን ለማክበርና ከቤተሰቦቻቸውም ጋር ለመገናኘት ደለዌር በሚገኘው የአየር ኃይል ጦር ሰፈር ተገኝተዋል። ሃሪኬን ኢዳ የሚል ስያሜ የተሰጠው የውቅያኖስ ወጀብ ወደ አራተኛ ደረጃ ማድረጉ የተነገረ ሲሆን ዛሬ ከሰዓት በኋላ በደቡባዊ ዩናይትድ ስቴትስ የምትገኘው የሉዚያና ግዛትን እንደሚመታ ተነግሯል። የውሃ ማዕበሉ በሰዓት 215 ኪሎ ሜትር በሚጓዝ ነፋስ እየታገዘ በመገስገስ ላይ እንደሚገኝም ተገልጿል። ሃሪኬን ኢዳ ከተሰኘው በአንድ ደረጃ ዝቅ ብሎ የነበረውና ባለሶስት ደረጃው ሃሪኬን ካትሪና 16ኛ ዓመቱን የያዘ ሲሆን በኒው ኦርሊንስ ባጥለቀለቀው ጎርፍ 1800 ሰዎችን መግደሉ ይታወሳል። ምንም እንኳ ከ2005 በኋላ አደጋዎችን የመቀነስ ዝግጁነትና ስርዓት የተሻሻለ ቢሆንም የሉዚያናው ገዢ ጆን ቤል ኤድዋርድ ይህ ስርዓት በዚህ ማዕበል የሚፈተንበት ጊዜ ይሆናል ብለዋል። አገረ ገዢው በግዛቲቱ የአስቸኳይ ጊዜ አውጀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የእስራኤል የጦር አውሮፕላን ዛሬ እሁድ በጋዛ ከተማ የሚገኝ የሐማስ ወታደራዊ ይዞታን መምታቱ ተነገረ። ይህም ሐማስ ከፍልስጤማውያን አቅጣጫ ወደ እስራኤል ለተለቀቀው ተከታታይ ፊኛ ምላሽ መሆኑ ተመልክቷል። የእስራኤል መከላከያ ሰራዊት ከቅርብ ጊዜ ወዲህ የሚታዩ ድንበር ተሻጋሪ ጥቃቶች ባለፈው ግንቦት ተደርሶበት የነበረው የተኩስ ማቆም ስምምነትን እየተፈታተኑ መሆኑ ተገልጿል። በመቶዎች የሚቆጠሩ ፍልስጤማውያንም ምሽቱን ለተቃውሞ ሰልፍ በመውጣት ተቀጣጣዮችንና ጎማዎችን ያቃጠሉ ሲሆን የእስራኤል ወታደሮች በአድማ በታኝ መሳሪያዎችን ተጠቅመዋል። በዚህም በርካታ ፍልስጤማውያን መቁሰላቸውንም የጤና ባለሙያዎቹ ገልጸዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ዛሬ ለጉብኝት ኢራቅ ገብተዋል። ሰሜን ኢራቅ በመትገኛውና ከአይሲስ ጋር በተደረገው ጦርነት ከፍተኛ ጉዳት በደረሰባት ሞሱል ከተማ የገቡት የፈረንሳይ ፕሬዝዳንት አገራቸው ከኢራቅና ከክልሉ መንግስት አካላት ጋር ሆነው ሽብርተኝነትን በጋራ እንደሚፋለሙ ተናግረዋል። የኢራቅ ሁለተኛ ከተማ በሆነችው ሞሱል ጉብኝት ያደረጉት ማክሮን እንደ አውሮፓ አቆጣጠር በ2014 በአይሲስ ከፍተኛ ውድመት የደረሰበትን የካቶሊክ ቤተክርስቲያንም ጎብኝተዋል። በመጨረሻም ኮቪድ-19 በዩናይትድ ስቴትስ ካሊፎርኒያ ማሪን ግዛት በሚገኘው አንድ ትምህርት ቤት ውስጥ የአፍና አፍንጫ መሸፈኛ ሳይደርጉ ለተማሪዎቻቸው ድምጻቸውን ከፍ አድርገው ያነበቡት አንዲት መምህር ተማሪዎችን ለኮቪድ-19 እንዲጋለጡ አድርገዋል ሲል የዩናይትድ ስቴትስ የበሽታዎች የመቆጣጠሪያና መከላከያ ማዕከል ወይም CDC አስታወቀ። ክትባቱንም ያልወሰዱት መምህሯ ባለፈው ግንቦት ወር ውስጥ የበሽታው ምልክት የታየባቸው ቢሆንም ለዴልታ ቫይረስ የተጋለጡ መሆኑን ያረጋገጠውን ምርመራ እስኪወስዱ ድረስ ሁለቱንም ቀን ሲያስተምሩ መቆየታቸውን CDC አስታውቋል። ትምህርት ቤቱም ግንቦት 23 በርካታ ተማሪዎች፣ ወላጆችና የትምህርት ቤቱ ሰራተኞች ለቫይረሱ የተጋለጡ መሆናቸውን ሪፖርት የደረሰው መሆኑን አስታውቋል። ያለ አፍና አፍንጫ መሸፈኛ ቤት ውስጥ መንቀሳቀስ ክልክል ቢሆንም መምህሯ ህጉን ጥሰው በመንቀሳቀሳቸው ቢያንስ 12 ተማሪዎቻቸውን ጨምሮ የተመዘገቡ 26 ሰዎችን ለቫይረሱ መዳረጋቸውን CDC አመልክቷል። ለቫይረሱ የተጋለጡ ሁሉም ተማሪዎች እድሜያቸው የኮቪድ-19 ክትባትን ለመውሰድ ያልደረሰ በመሆኑ ያልተከተቡ መሆኑ ተገልጿል። በመላ አገሪቱ ትምህርት ቤቶች እየተከፈቱ ባሉበት በአሁኑ ወቅት እንዲህ ያሉ ታሪኮች ጥሩ ግንዛቤን ይፈጥራሉ ሲል CDC አስገንዝቧል። የምሽቱ ዜና ይሄው ነበር። ጤና ይስጥልን።
አመሰግናለሁ ደረጀ ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ነሐሴ 23 2013 ዓመተ ምህረት ምሽት ፕሮግራም ነው። የዘንድሮ አሸንዳ በዋሽንግተን ዲሲ ዘገባ ይዘናል። አሁን ወደ መጀመሪያው ቅንብር እንዝለቅ። በውጪ ያሉ ኢትዮጵያውያን የአዲስ ዓመት ተግባር በኢትዮጵያ የኢትዮጵያ ዳያስፖራ የተግባር ምክር ቤት ለአዲስ ዓመት መባቻ ያዘጋጀው ሰፊ መርሃ ግብር በጥቂት ቀናት ውስጥ ይጀምራል። ከአዘጋጆቹ አንዱን ማምሻውን ለንደን ላይ በስልክ አግኝቼ አነጋግሬያለሁ።
በጣም አመሰግናለሁ አቶ አለባቸው ደስ ያለኝ አበሻ። በለንደን ኗሪነታቸው ከዛሬ 28 ዓመት ጀምሮ የሚገኝ ሲሆን በዚህ በእንግሊዝ ሀገር ውስጥ ስራዬ ፎቶግራፈር ጋዜጠኛ ነኝ። ኑሮዬን የሚያደረኩት እዚሁ ለንደን ነው። ላለፉት 28 ዓመታት የኢትዮጵያን ታሪክና ቅርሶችን በመላው ዓለም የተዘረፉትን በመሰብሰብ ላይ እገኛለሁ ማለት ነው፣ የኢትዮጵያ ዲያስፖራ ሙዚየምን ለመመስረት።
አመሰግናለሁ አቶ አለባቸው። አሁን የደወልኩበት ዋናው ምክንያት በቅርቡ የአንድ ኢትዮጵያውያንና ትውልደ ኢትዮጵያ ቡድን ወደ ኢትዮጵያ እንደሚሄድ ዝግጅት ያስተባበራችሁ እንደሆነ ሰምቼ ነበርና ምንድነው ሐሳባችሁ?
በጣም ጥሩ። ይሄ ዋናው ትልቁ ሐሳባችን በመላው ዓለም የሚገኙ ኢትዮጵያና የኢትዮጵያ ወዳጆችን አሰባስቦ አዲስ ዓመት ምክንያትን በማድረግ ጉዞ ወደ ቅድስት ሀገራችን ወደ ኢትዮጵያ ለማድረግ ነው እና እንደሚታወቀው የዚህ አንድ ትልቅ የሆነ ፕሮጀክት ነው የቀረጽ ነው። በዚህ ፕሮጀክት መሰረት 4 የሚሆኑ መሰረታዊ ዓላማዎችን ይዘን ነው ወደ ኢትዮጵያ ልንነቃነቅ የፈለግነው ማለት ነው። ከተፈቀደልኝ ሁሉንም መዘርዘር እችላለሁ።
ይቀጥሏት አለባቸው።
እሺ፣ በጣም አመሰግናለሁ። አንደኛ ወደ ሀገራችን ልንገባ ያሰብንባቸው 4 ዓላማዎቻችን፣ ሀገራችን ኢትዮጵያ እንግዲህ የቃል ኪዳን የህዳሴ ግድብ የመሰረተችበት 10ኛ ዓመት ነው። ሁለተኛ ዙር የውሃ ሙሌት የተከናወነበት ክብረ በዓል ነው። በዚህ በቦታው በመገኘት የህዳሴውን ግድብ መጎብኘት የልማት ጀግኖችን ማበረታታትና ለማመስገን ነው። ሁለተኛው ዓላማችን ግን ጠቅላይ ሚኒስትር አብይ አህመድ በገጽታ ግንባታ ላይ የጀመሩትን በተለይም የሸገር የእንጦጦ እንዲሁም የወዳጅነት ፓርኮችን ይህንን ቀርጸው የሰሩትን አዲስ አበባ የማስዋብ ስራ ጎብኝተን አስፈላጊውን እገዛ ለማድረግ በተጨማሪ ደግሞ ኢትዮጵያ ውስጥ ሊከፈት የታቀደውን የኢትዮጵያን ዲያስፖራ ሙዚየም መርዳትና ለተግባራዊነቱም ደግሞ ዲያስፖራውን ማስተባበር የራሱን አረንጓዴ አሻራ ደግሞ እንዲያስቀምጥ የአንድ ቀን ሙሉ የችግኝ ተከላ መርሃ ግብር ለመፈጸም፣ በሶስተኛ ደረጃ በሀገራችን ላይ ያለውን ዲሞክራሲ ለማዘመን በተደረገው 6ኛው ሀገራዊ ምርጫ ላይ አሸናፊው ፓርቲ፣ ተፎካካሪ ፓርቲዎች፣ ከፍተኛ የመንግስት ባለስልጣኖች፣ የሃይማኖት አባቶች፣ ጋዜጠኞች፣ የምርጫ ቦርድ አባላት፣ ምሁራኖች፣ ታዋቂ ኢትዮጵያኖች፣ እነዚህ ሁሉ በተገኙበት ኢትዮጵያ ማሸነፏን የምናበስርበትና በተለይም ለቀጣው 5 ዓመት ኢትዮጵያን እንዲመራ ለተመረጠው መንግስት ሀገራችንን በአደራ የምናስረክብበት የቃል ኪዳን እራት እናደርጋለን። አራተኛው ደግሞ ኢትዮጵያን ለማዳን ዘምታለሁ በሚል መሪ ቃል በመነሳት የተከፈተብንን ጦርነቶች ለመመከት ለሚገሰግሰው ሰራዊታችን ጎን መቆማችንን የሚያረጋግጥ የደም ልገሳ ነው የምናደርገው። የደም ልገሳውን መርሃ ግብር የምናደርገው በደም የተሳሰርን ኢትዮጵያኖች እንደመሆናችን መጠን ከምንሰጠው ገንዘብ ከምናደርገው በጎ ነገር አልፈን ደማችንን መስጠት ነው የሚያረካን ብለን ሄደን ለወገናችን ለኢትዮጵያ መከላከያል ደማችንን ለመስጠት ነው። የጉዟችን ዋና ዋና መርሃ ግብሮች እነዚህን ይመስላሉ።
አቶ አለባቸው፣ ለመሆኑ እነማን ናችሁ እናንተ? እንዴት ነው የተሰባሰባችሁት?
ይሄ የኢትዮጵያ ዲያስፖራ የተግባር ምክር ቤት የሚባለው በሰሜን አሜሪካ በስቴት ኦፍ ካሊፎርኒያ ህጋዊ የበጎ አድራጎት ፍቃድ የተሰጠው ድርጅት ነው። የተሰባሰብንበትም ዋና ዓላማ በተለይም ኢትዮጵያ ከመስከረም 30 በኋላ መንግስት አይኖራትም ተብሎ የዛሬ ዓመት በየኤምባሲው ባንዲራችን እየወረደ በሚጣልበት ወቅት ሁላችንም በተለያየ ዓለም ያለን ኢትዮጵያኖች ተሰባስበን እነዚህን ለመቋቋም በሚቻልበት ሁኔታ ተሰባስበን ከመከላከያ ኃይላችን ጎን በመቆምና ከኢትዮጵያ መንግስት ጎን በመሰለፍ ኢትዮጵያን አትንኩ የሚል ዘመቻ ከፍተን ኢትዮጵያ ትቀጥላለች በሚል ሁኔታ ተሰባስበን እስካሁን ድረስ ያለን የዲያስፖራው የተግባር ምክር ቤት አባላቶች ነው።
እንግዲህ ቅድም በርከት ያሉ ስራዎችን ነው እናከናውናለን ብለው የዘረዘሩልኝ አቶ አለባቸው፣ መቼ ነው ይህንን የምታደርጉት? ለምን ያህል ጊዜ ሲቆያል መርሃ ግብራችሁ?
መርሃ ግብራችን የሚጀምረው ከጳጉሜ 1 ጀምሮ ነው። እንግዲህ እንደምታየው በመላው ዓለም ያለን ኢትዮጵያኖች በመሆናችን በተለያየ ዓለማት ያለን በመሆናችን እንደየ ሁኔታው ግማሹ ቀድሞ የዓመት ፍቃድ እየጠየቃለ፣ ግማሹም ደግሞ እየጠየቃ ያለ፣ ሌሎችም ደግሞ በዚህ በተለይም አሁን ለምሳሌ አውስትራሊያ የሚገኙ ብዙ ወንድሞቻችን ለመሄድ እንደጓጉ፣ ግን ብዙውን በዚህ በኮቪድ-19 ምክንያት ብዙ ሰዎች ካርታውብናal ሆኖም ግን እኛ እስከ 500 የምንደርስ ኢትዮጵያውያን ቁጥራችን እንሄዳለን ብለን አስበናል በዚህም ተዘጋጅተንበታል ከፍተኛ የሆነ ሞራልም ከዲያስፖራው ኮሚኒቲ አግኝተናል ይሄን ይመስላል
አቶ አለባቸው እርሶ ማንስተውታል ይሄ ኮቪድ-19ን ሁኔታ በአሁኑ ጊዜ ዓለም ያለችበት ሁኔታ ይታወቃል እርሶም ባሉባት እንግሊዝ እና በመላው አውሮፓ በአሜሪካም እንዲሁ እና በድፍን ዓለም እጅግ አስፈሪና አስጊ በሆነ ሁኔታ ላይ ያለ ወረርሽኝ እንደሆነ ይታወቃል ኢትዮጵያ ውስጥ ግን ያለውን ሁኔታ ስንመለከት በሰው በኩል መዘናጋት እንዳለ ተደጋግሞ ይነገራል ሚኒስትሯም ሰሞኑን ወጥተው እንደውም እየተባባሰ መጥቶ የኮቪድ ሁኔታ ሶስተኛው የወረርሽኝ ማዕበል ላይ እንደምትገኝ ሀገሪቱ ተናግረው ነበር በዚህ በኩል ኢትዮጵያውያንን እውቀታቸው እንዲሰፋ ለማድረግ እንዲዳብር ራሳቸውን ከኮቪድ-19 እንዲጠብቁ ለማድረግ በተግባር የምትሰሩት ስራ ካለ ወይም ካሰባችሁ ይነግሩኛል ይሄንን ሌላው ከዚሁ ጋር ማንሳት የምፈልገው ብዙ ጊዜ በውጪ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ ወደ ኢትዮጵያ በሚገቡበት ጊዜ ለስራም ሊሆን ይችላል ወይም እገዛ ለማድረግ ሊሆን ይችላል በኢንቨስትመንቱም በኩል ምሁራንም እንደዚሁ እየተመላለሱ አገልግሎት ለመስጠት ድጋፍ ለመስጠት ጥረት ሲያደርጉ ተስተውለዋል ብዙ ጊዜ ግን ከኢትዮጵያ ባለስልጣናት በኩል ገዛ አይገኝም ድጋፍ አይገኝም እንደውም አንዳንድ ጊዜ ተስፋ አስቆራጭ ሆኑ ሊያስተጓጉሉ የሚችሉ እንቅስቃሴዎች ሁሉ ይደረጋሉ የሚል ክሶችና ወቀሳዎች ያሰማሉ ባለፉ ጊዜያትና እናንተ ይሄን ሁሉ ስራ ስትሰሩ እንዲህ አይነት ችግር አላጋጠማችሁም ወደፊትስ ያጋጥመናል የሚል ስጋት የላችሁም
ሁለቱም መሰረታዊ ጥያቄዎች ናቸው አቶ ሰለሞን አንደኛ በኮቪድ ምክንያት ይሄ የዓለም ትልቁ ወረርሽኝ በመሆኑ የተነሳ ኢትዮጵያኖች አሁንም የኢትዮጵያ ጤና ሚኒስቴር ያወጣውን መግለጫዎችን በሙሉ ተመልክተናል ያም ግንዛቤ እንዲያድር ተጓዦቻችን መጀመሪያ ማድረግ የሚገባቸውን የኢትዮጵያ መንግስት ያወጣውን የጤና ፖሊሲዎችን በሙሉ እንዲያከብሩ ነው እያበረታታን ያለነው አንደኛ ሁለት ክትባቶች መውሰድ እንዳለባቸው ያልተከተቡ ካሉ ወለተኛ ደረጃ ደግሞ ሰርቲፊኬቱን ማውጣት እንዳለባቸውና ካልተከተቡ ደግሞ የኮቪድን ምርመራ ማጠናቀቅ መቻል ይኖርባቸዋል እነዚህን በመሳሰሉት ሁኔታ አበረታች የሆኑ እስካሁን ድረስ ለአራት እና ለሶስት ተከታታይ ሳምንታቶች በሙሉ በኢሜይልም እንዲሁም ደግሞ የዙም ኮንፈረንሶችን በማድረግ ለሁለት ጊዜ ይህን የጤናውን ጉዳይ በተመለከተ በመላው ዓለም ለሚገኙት ኢትዮጵያኖች እየገለጥን ነው የምንገኘው ሆኖም ግን ኢትዮጵያ ውስጥ እንዲህ አይነት ምሳሌያዊ የሆኑ ነገሮችን ለመስራት በሚያስችልበት ሁኔታ እስከተፈቀደ ጊዜ ድረስ ለማበረታታትና ህዝቡ በተለይም በሁለት ሜትር ወይም ደግሞ ራሱን የአፍንጫና የአፍ መሸፈኛዎችን አድርጎ እንዲንቀሳቀስ የኛም ቢሆኑ በተለይም እንዲህ አይነት ጥንቃቄዎችን ማድረግ አለባቸው በሚል ሁኔታ በሚሰጣቸው ፕሬስ ኮንፈረንሶችም በምናገኛቸውም እንደዚህ አሁን እድሉን እንደሰጠኝ እንዳንተ አይነት የመገናኛ ብዙሃን በሚሰጡን እድል እየተጠቀምን ህብረተሰቡ ከእንደዚህ አይነት አስከፊ ወረርሽኝ ራሱን እንዲጠብቅ ማበረታታታችን የማይቀር ነው ይቀጥላል እና ተጓዦቻችን የኢትዮጵያ መንግስት የጤና ፖሊሲውን በሚመለከት ያወጣውን መመሪያ እንዲያከብሩ ሁሉ ማስጠንቀቂያ ሰጥተናል በሌላ በኩል የጠየቀኝ እንዴት ነው በኢትዮጵያ መንግስት በኩል ትብብርን ታገኛላችሁ ወይ ያጋጠመዋች ችግሮች አሉ ወይ በሚለው ሁኔታ ትክክል ነው ይሄ በመላው በተለይም በኢትዮጵያ ዲያስፖራ በኩል ከፍተኛ ቅሬታ የሚሰሙ ሁኔታዎች ናቸው ያለው ትልቁ ነገር በኢትዮጵያ ውስጥ እንደምታዩ ከቢሮክራሲው በስተጀርባ ያለው ይሄ የኮራፕሽን የጉቦ የጥቅም አሰባሰብ ሁኔታ ጎልቶ በመታየቱ መንግስትን ሊያስወቅሱ በሚችሉ ጥቂት ግለሰቦች አማካኝነት እንዲህ አይነት ችግሮች እየደረሱ ብዙዎቹ እንደም ታገር ውስጥ ተመልሰው መራሳቸውንም እስከ ማጥፋት የደረሱ ሰዎች እንዳሉ እናውቃለን እና እንዲህ አይነት ነገር አናበረታታም። እንዲህ አይነት ነገር ደግሞ መብታችንን እና ኢትዮጵያዊ ዜግነታችንን ወይም የኢትዮጵያ መንግስትን ፍትህ ምን እንደሆነ ምንፈትሽበት አጋጣሚም ሊሆን ይችላል። በተለይም አጥብቀን የምንሰራው ከከፍተኛ የሆኑ የኢትዮጵያ የመንግስት መስሪያ ቤቶች ጋር በመሆኑ የተነሳ ቱሪዝም እንዲስፋፋና የኢትዮጵያን የገጽታ ግንባታና የልማት ተቋም ከፍ እንዲል ዲያስፖራውን ለማበረታታትና ወደ ሀገሩ ገብቶ ደግሞ ለሀገሩ መክፈል የሚገባውን እንደ ብሔራዊ ዜግነት ማድረግ የሚገባውን ነገር እንዲያደርግ ነው የምናበረታታው። ቢቻል የኢትዮጵያ መንግስት ራሱ ግፊት የምናደርገው አጠቃላይ የሆነ የእናት ሀገር ጥሪ እንዲጠራና እያንዳንዱ ዜጋ ለሀገሩ ለወገኑ አሁን ሀገሪቱ ባለችበት ችግር ውስጥ ተሳትፎ እንዲያደርግ ሀገራዊ የሆነ የዜግነት ጥሪም እንዲያደርግ ኢትዮጵያን መንግስት እናበረታታለን እና እዚያው ስለሚደርሱብን ችግሮች እንደ ችግር ሳይሆን የምንመለከታቸው የችግሩን ተካፋዮች ሆነን ኢትዮጵያን ወደ ዲሞክራሲ ለማዘመን የሚደረገውን ሁኔታዎች በሙሉ ውጭም እንታገላለን አገር ውስጥም ሆነን ደግሞ ይሄ ነገር የተሻለ እንዲሆን ለመንግስት ለኢትዮጵያ መንግስት አበረታች የሆኑ እገዛዎችንና አስፈላጊ የሆኑ ምናቃቸውን ምንሰማቸውን ምናያቸውን ሁሉ ኢንፎርሜሽን ለመንግስት አካሎች እንሰጣለን። ችግር አልደረሰብንም ማለት አይደለም። ይሄን ዝግጅት ካዘጋጀንበት ጊዜ ጀምሮ ወደ ሀገር ውስጥ ልንገባና ልንሰራቸው የፈለግናቸው ነገሮች ሁሉ ለማደናቀፍ የተነሱ ሰዎች ነበሩ። ያንንም ደግሞ ከፍተኛ ሆኖ የመንግስት ባለስልጣኖች ቆመው እየተከላከሉ ነው ያሉት። አሁንም ውጤቱ ደግሞ የተሻለ ሊሆን ይችላል ብለን እንጠብቃለን። ግን እኛ መብታችን ወደ ሀገራችን ለመግባት ስለሆነ አቅፎ ስሞ ደግፎ እግር አጥቦ የሚቀበል ወገን ስላለን ወገን አለን ብለን እንገባለን። ወገናችን የኢትዮጵያ ህዝብ ነው እና ምንም በዚህ በኩል ጥርጣሬ አይገባንም። የመንግስት አካላቶችም እንደሚተባበሩን ሙሉ በሙሉ ተስፋ እናደርጋለን።
ለመሆኑ እርስዎ በዚህ በኢትዮጵያ ዲያስፖራ የተግባር ምክር ቤት ውስጥ ምንድን ነው ኃላፊነቱ?
በኢትዮጵያ ዲያስፖራ የተግባር ምክር ቤት ውስጥ በስራ አስፈጻሚነትና የፕሮጀክት ዳይሬክተር ሆኜ ነው የምሰራው። ይህንንም ፕሮግራሙን የማቀናጀውና በተለይም ለተግባራዊነቱ ከፍተኛ ኃላፊነት ምክር ቤቱ ሰጥቶኝ ፕሮግራሙን የምመራው እኔ ነኝ።
አቶ አለባቸው እንግዲህ በዚህ በ2014 ዓ.ም የእንቁጣጣሽ በዓል ላይ ኢትዮጵያ ሄዳችሁ ህዳሴ ግድብን ለመጎብኘት እንደዚሁም በአረንጓዴ አሻራ መርሃ ግብር ላይ እኔም ያገባኛል በሚል መርህ ሁላችሁም ዛፍ ለመትከል እንደዚሁም የኢትዮጵያ ዳያስፖራ ሙዚየምን መሰረት ለመጣል የኢትዮጵያን ፖለቲካ ለማዘመንና ለማበረታታት የሚያስችል የራት ምሽት ለማዘጋጀት እንደዚሁም ለመከላከያ ሰራዊቱ ደም ለመለገስ ያሰባችሁበትን ጉዞ ሰፊ ጉዞ ለማድረግ እና በአንድ ወር ውስጥ ለማጠናቀቅ ነው የነገሩኝ። ጉዟችሁ የተሳካ እንዲሆን እመኛለሁኝ። በዚያ ላይ የምትደርሱበትን ሁኔታ እየተከታተልንም እንደዚሁ ለህዝብ ለማሳወቅ ጥረት እናደርጋለን። ለዛሬ ግን ለሰጡኝ ጊዜ እጅግ በጣም አመሰግናለሁ አቶ አለባቸው ደሳለኝ አበሻ።
እኛም በኢትዮጵያ ዲያስፖራ የተግባር ምክር ቤት ስም በተለይም የኢትዮጵያ ቮይስ ኦፍ አሜሪካን በመላው ዓለም ተሰሚነት ያለው ለዘመናት የቆየ ያሳደገንም በመሆኑ አሁንም ቢሆን በሙያችሁ ከጎናችን ሆናችሁ ይሄን የሚዲያ ከቨሬጅ በመስጠት ለኢትዮጵያ ህዝብ እንዲደርስልን ለወገኖቻችን ለዲያስፖራው እንዲደርስልን በማረጋችሁ ፍጹም ትህትና በተሞላው ኢትዮጵያዊ ጨዋነት አክብሮታችንን ለእናንተ ዝቅ በማለት እናከብራለን። በርቱ፣ እግዚአብሔር ይጠብቃችሁ። አመሰግናለሁ።
እግዚአብሔር ይስጥልኝ። ደህና ምሹ።
ወደ ተከታዩ ዘገባ እንሸጋገር። يا የአዣንስ ፍራንስ ፕሬስ ዘገባ የትግራይ አማጽያን ብሎ የጠራቸው የኢትዮጵያ መንግስት በአሸባሪነት ፈረጃቸው የህወሓት ታጣቂዎች ጥቃት በከፈቱበት ወቅት ፈጽመዋቸዋል ስለሚሏቸው የጭካኔ አድራጎቶች ከአደጋው የተረፉ ይናገራሉ። አማጽያኑ የርሻ ቦታዎችን ከተቆጣጠሩ በኋላ ከመንግስት ጎን ተሰልፈው ተዋግተዋል ያሏቸውን ወጣቶችና አቅም ያላቸውን ወንዶች ሁሉ ያስተሱ እንደሚይዙ እማኞች አመልክተዋል። ጽዮን ግርማ የፈረንሳዩ የዜና ወኪል AFP ከደሴ ያጠናቀረውን ዘገባ ከመርሳ ተፈናቅለው ደሴ እንደሚገኙ በስልክ ከገለጹ ተፈናቃዮች አስተያየት ጋር አካታ ተከታዩን ዘገባ አዘጋጅታለች።
ማንኛውም የሚሊሻ መታወቂያ ያዘ ተጠርጣሪ ነበር ሲል አሶሺየትድ ፕሬስ ዘገባውን ይጀምራል። በኢትዮጵያ አማራ ክልል ለሚገኙ ገበሬዎች ወንዶች ወታደርም ሆኑ አልሆኑ ክላሽንኮቭ መሸከም የተለመደ ተግባር በመሆኑ መሳሪያውን የተሸከሙበት ምልክት በትከሻቸው ላይ ይቀራል። ቀኑ ከመጠናቀቁ በፊት አማጺዎቹ ሁለት ሰዎችን ከቤታቸው ደጃፍ ላይ ገድለው ሶስተኛውን ወንዙ አቅራቢያ ላይ ከጀርባው ተኩሰው በመምታት እንደገደሉት የ49 ዓመቱ አዲሴ ወንድዬ የተባለ የአይን ማኝ ሶስቱንም እንደቀበራቸው ይናገራል። አዲሴ አያይዞም ከኢትዮጵያ ሰሜናዊው ትግራይ ክልል የመጡት አማጽያን እኛን ማፈንና መግዛት ነው የሚፈልጉት፣ ድርጊታቸውም የዘር ማጽዳት ዘመቻ ነው ይላል። በዚህ ወር መጀመሪያ ባህራ መንደር ውስጥ የተፈጸሙት ግድያዎች በኢትዮጵያ እየሰፋ በሄደው ጦርነት ውስጥ ለተፈጸሙት በደሎችና ለደረሱት አሰቃቂ ሁኔታዎች አንድ ምሳሌ ነው። ለረጅም ወራት በትግራይ ብቻ ተወስኖ የቆየው ግጭት አሁን ወደ ሁለቱ አጎራባች ክልሎች አማራና አፋር ተዛምተዋል። የከባድ መሳሪያ ተኩስ ቁጥራቸው ለጊዜው ያልተገለጸ ሰላማዊ ሰዎችን ገድሎ በመቶ ሺዎች የተቆጠሩ ሰዎችን አፈናቅሏል። በዘገባው ላይ አማጽያን ተብለው የተጠቀሱትና የኢትዮጵያ መንግስት አሸባሪ በሚል የሚጠራቸው ህወሓት በሚል የሚታወቁት ታጣቂዎች ኢሰብአዊ ድርጊቶችን ፈጽመዋል የሚለውን ክስ መሰረተ ቢስና የመንግስት ፕሮፓጋንዳ ነው በሚል ያጣጥሉታል። ሆኖም ግን ከአማራ ክልል አዲስ የተፈናቀሉ ሲቪሎች የሚናገሩት ከዚህ የተለየ ነው። የህወሓት ታጣቂዎች በጦርነት ውስጥ ምንም ተሳትፎ የሌላቸውን ሰላማዊ ሰዎች ላይ ድንገተኛ ጥቃት በመፈጸም እንደሚገድሉና በስፋት ዘረፋን እንደሚፈጽሙ ይናገራሉ። ጠቅላይ ሚኒስትር አብይ አህመድ በህዳር ወር በወቅቱ የትግራይ ክልል ገዢ ፓርቲ የነበረውን ህወሓትን ለመጣል ወታደሮቻቸውን ወደዚያ ከላኩ ጀምሮ ሰሜን ኢትዮጵያ በጦርነት ውስጥ ወድቃለች የሚለው አሶሺየትድ ፕሬስ ዘገባ የ2019 የሰላም ኖቤል ተሸላሚ የሆኑት ጠቅላይ ሚኒስትር አብይ አህመድ እርምጃው የተወሰደው ህወሓት በኢትዮጵያ መከላከያ ሰራዊት ላይ የወሰደውን ጥቃት ለመመከት እንደሆነ ገልጸው ድል እንደሚገኝም ቃል ገብተው ነበር። ሆኖም በትግራይ የነበረው ጦርነት ጅምላ ጭፍጨፋና የጅምላ አስገድዶ መድፈር በስፋት የተመዘገበበት ሆኗል። በሰኔ መጨረሻ አካባቢ ህወሓት መቀሌን በድጋሚ በመቆጣጠር ለዓለም አስታወቀ። ከዚያም ወደ ትግራይ ክልል እንዳይገባ የታገደውን የሰብአዊ ረዴት ለማስቆምና የጠቅላይ ሚኒስትር አብይ አህመድ ደጋፊዎች ደግሞ እንዳይሰባሰቡ ለማድረግ ነው የሚል ምክንያት በመስጠት ወደ አማራና አፋር ክልሎች ገፍቶ ገብቷል። በሰሜን አማራ ቆቦ ከተማ ነዋሪ የነበሩ የሰባት ልጆች እናት የ55 ዓመት አዛውንት የሆኑት ወይዘሮ ሙጫየው ደጀን ህወሓት እየገሰገሰና የመድፍ ተኩስ እየተቃረበ ሲመጣ በፍርሃት እየተንቀጠቀጡ ለአንድ ሳምንት እቤት ውስጥ መደበቃቸውን ይናገራሉ። ከረሃብና ከተስፋ መቁረጥ በኋላ እንደምንም ባሰባሰቡት ጥንካሬ ከቤተሰቦቻቸው ጋር ሆነው በጥይት የተበሳሱ ሰዎች አስክሬን የወደቀባቸውን መንገዶች አቆራርጠው ለ15 ሰዓታት በእግራቸው ተጉዘው ወልዲያ ከተማ መድረሳቸውን ይናገራሉ። ከዚያም ለአዲስ ተፈናቃዮች መጠለያ በመሆን በማገልገል ላይ ወዳለችው ደሴ ከተማ የሚወስዳቸውን መጓጓዣ አግኝተው ደሴ መግባታቸውን ይገልጻሉ። አሁን እንደ ሌሎቹ በሺዎች የሚቆጠሩና ከአደጋው የተረፉት ሁሉ በተጠለሉበት የአንደኛ ደረጃ ትምህርት ቤት ውስጥ በጣም ቀጭን በሆነች ምንጣፍ ላይ ተኝተው ይገኛሉ። ምግብና ሌሎች ነገሮችን የሚያገኙት ከአካባቢው ነዋሪዎች ነው። እኚህ የሰባት ልጆች እናት ከቆቦ ሸሽተው ደሴ ከደረሱ አንድ ወር ሆኗቸዋል። ነገር ግን እዚያ ትተዋቸው ስለመጡት አክስት የሚሆኗቸው አንድ ሴትና አንድ ወንድ ልጅ የት እንዳሉ እስካሁን የሚያውቁት ነገር የለም። እዚያ ኔትወርክ የለም አሉ እኚህ እናት፣ እንባቸው በጉንጫቸው ላይ የተንከባለለ። ማን በህይወት እንዳለና እንደሌለ አናውቅም አሉ አያይዘው። የአሜሪካ ድምጽ በስልክ ያነጋገራቸው ከመርሳ ከተማ ሸሽተው ደሴ ከተማ ውስጥ በሚገኝ ትምህርት ቤት ውስጥ እንደተጠለሉ የሚናገሩት የሁለት ልጆች እናት ወይዘሮ እጥፍ ወርቅ በጋሻው የህዋት ወረራ የተስፋፋ መጥቶ መርሳ ከተማ ሲደርስ እንደወጡ ይናገራሉ።
መርሳ ካምፓስ ይባላል። እዛ ጋር በማህበረሰብ ደረጃ ምግብ ይሰራ ነበር። ያውን የወጣሁት እሁድ ለሰኞ ነው። በጣም ተኩስ ነበረ፣ ጭስ ነበረ። በጣም እያፈነን ማለት በከባድ ሁኔታ ነው የወጣ ነው። ጁንታው እየገባ ነበር እና ህፃናቶችን ያው ህይወት ለማስረፍ ባለቤት አልወጣም። የት እንዳለም አላውቅም እስካሁን። እሱን ጊዜ ወጥቻለሁ።
መርሳ ከተማን ለቀው የወጡት በእግር የመጓዝ አቅም ያላቸው ሰዎች ብቻ እንደሆኑም ይገልጻሉ።
ህጻናት የወደቁ እየተነሱ የወለዱ ሁሉ መንገድ ላይ ያሉ በቃ በከባድ ሁኔታ ላይ ነበር የመጣ ነው። በእግር ነው የተጓዘው። ህብረተሰቡ እየወደቀ እየተነሳ ነው ደሴ ከተማ የገባ ነው።
ምን ያህል ይፈጃል ከመርሳ ደሴ?
እንግዲህ በጣም ሩቅ ነው። እንግዲህ በመኪና እንኳን ሁለት ሰዓት ነው የሚፈጀው ከመርሳ ደሴ።
ስንት ሰዓት ፈጀባችሁ?
ሁለት ሰዓት ከሁለት ተኩል ምናውቀ ነው ለራሳች ማለት ትክክልም ስላልነበር እኛ መሸሻችንን ነው በሰዓቱ ምናሉት።
ደሴ ከመጣችሁ በኋላ መርሳ ስላለው ሁኔታ በትክክል በስልክ ወይ እንደዚህ ስለ ባለቤትሽ የሰማሽው ነገር አለ?
አንዴ ደውሎልኝ ነበር።
እሺ።
ከባድ ሁኔታ ውስጥ እንዳሉ ነው የነገረኝ። ማናገርም በደንብ አልፈለገም። ከባድ ሁኔታ ውስጥ እንዳለ ነው የነገረኝ። ከዛ በኋላ ግን ስልኩ አይሰራም። ስልክ የለም። አሁን እነሱ ከገቡ ኔትወርክ ይጠፋል።
አሁን ደሴ የምን ውስጥ ነው ያለሽው?
ደሴ መጠለያ ውስጥ ነው ያለንም። ካራጉቱ ትምህርት ቤት መጠለያ ውስጥ ነው ያለንም።
ምን ያህል ትሆናላችሁ መጠለያ ውስጥ?
1200 በላይ እንሆናለን።
መሰረታዊ ነገር አላችሁ? ለምሳሌ ውሃ፣ መጸዳጃ ቤት፣ ምግብ እንደዚህ?
አዎ፣ ሁሉን አሟልተው ነው የያዙን። የደሴ ህዝብ በጣም ይመሰገናል። በዚህ አጋጣሚ ብዙ ነገር እያደረገልን ያለው ከትምህርት ቤት ርዕሰ መምህር ጀምሮ ብዙ ነገሮች ድጋፍ እያደረጉልን ያሉት
የእርዳታ ድርጅቶች፣ የሰብአዊ ረድኤት ድርጅቶች፣ የውጭ ድርጅቶች መጥተው ያዩዋችሁ የመዘገቧችሁ አሉ?
አዎ፣ እየመጡ እያዩን ይሄዳሉ። አንዳንድም እንደዚህ ዱቄት፣ ሩዝ፣ እንደዚህ እንደዚህ አይነት ነገሮች እየገቡልን ነው። ሀገራችን ተለቆ ብንገባ ነው የምንፈልገው። ህጻናቶችም እንዳይጎዱ፣ ህዝቡም እንዳይሰላች። ህብረተሰቡ አሁን ብዙ ነገር እያደረገልን ነው፣ ግን መሸብናትም ትሰለቻለች መሰላሸት እንዳይኖር እና መንግስት ውብ የለንም ወይ እያልን ነው በዚህ ሰዓት።
የመንግስቱ ግን ደግሞ ራሱን ችሎ የሚንቀሳቀሰው የኢትዮጵያ ሰብአዊ መብቶች ኮሚሽን በዚህ ሳምንት ባወጣው ሪፖርት የአራት ወር ህጻንና ከአንድ ቤተሰብ አምስት ሰዎች የተገደሉበትን ቤተሰብ ጨምሮ በአማራ ክልል የተፈጸመውን ጥቃት በተመለከተ አዲስ ምርመራ መጀመሩን ማስታወቁን ያስታወሰው የአሶሽየትድ ፕሬስ ሰፊ ዘገባ፣ ህወሓት በበኩሉ ምርመራው መደረግ ያለበት በገለልተኛና በተባበሩት መንግስታት በሚመራ አካል እንደሆነ አስታውቋል ይላል። ይህም ሆኖ ግን ውጊያው ቀጥሏል። በቅርቡ ኤኤፍፒ የተመለከተው የአውሮፓ ህብረት ሰነድ በአማራ ክልል ውስጥ በአራት የተለያዩ ግንባሮች ውጊያ እየተካሄደ እንደሆነ ያሳያል። የእርዳታ ሰራተኞች ግጭቱ ቀደም ሲልም ሆነ አሁን ያለውን የሰብአዊ ቀውሶች ያባብሳል በማለት ያስጠነቀቁ ይገኛሉ። እንደ የተባበሩት መንግስታት ገለጻ በትግራይ ውስጥ ቀደም ሲል በምግብ እጥረት ውስጥ የነበሩ በመቶ ሺዎች የሚቆጠሩ ሰዎችን ወደ ከፋ ረሃብ ገፋፍቷቸዋል በማለት ይናገራሉ። የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ USAID በአሁኑ ጊዜ በአማራና በአፋር ክልል ከ136,000 በላይ በግጭት ለተጎዱ ተፈናቃዮች የእርዳታ ምግብ እያቀረቡ መሆኑን አስታውቋል። የኤጀንሲው ኃላፊ ሳማንታ ፓወር ህወሓት ከሁለቱ ክልሎች እንዲወጣና እንዲደራደር ጥሪ አቅርበዋል። እስካሁን ግን በሁለቱም ወገን ለድርድር ቀርበው ለመነጋገር ፍላጎት ያላቸው አይመስሉም። የደሴ ከተማና የአካባቢው ባለስልጣናት ዩናይትድ ስቴትስና ሌሎች ሀያላን የዓለም መንግስታት ህወሓት የሚሰራቸውን በደል ዝቅ አድርገዋል፣ እንዲያውም ችላ ብለዋል በማለት ይከሳሉ። ጎን ለጎን ደግሞ ለጉዳዩ ወታደራዊ መፍትሄ መስጠታቸውን ቀጥለዋል። የሰሜን ወሎ ዞን አስተዳዳሪ አቶ ሰኢድ መሐመድ ሁሴን ዩናይትድ ስቴትስና ሌሎች የውጭ ሀገራት ተገቢ ባል ሆነ መንገድ ከጀርባ ሆነው ለህወሓት ድጋፍ በመስጠት እየወጉ ነው ይላሉ። ህጻናትና አዛውንቶችን ጨምሮ ሰዎች ከመኖሪያ ቀያቸው እየተፈናቀሉ ነው። ይህ በሚታይበት ጊዜ ሄዶ መታገል እንደሚገባ ያነሳሳል የሚለው የ20 ቀናትን ስልጠናውን ከጨረሰ በኋላ የአማራ ልዩ ኃይልን የተቀላቀለው መሐመድ ከድር ነው። ቦይ መቆፈር፣ የጠመንጃ መፍታትና መቅጠም ስልጠናን የወሰደው በዚህ ሳምንት በመረቃ ስነ ስርዓት ላይ የተገኙት ባልደረቦቹ ክላሽንኮቭ በትከሻቸው ላይ ተሸክመው ክብ ሰርተው በእጃቸው የኢትዮጵያን ባንዲራ ያውለበለቡ የአርበኝነት መዝሙር እየዘመሩ ሲጨፍሩ ነበር። ለህዋት የተለየን ቃል በመጠቀም ጁንታ ወደኋላ አማራ ወደፊት ይሉ ነበር። ተስፋ ያበበ የተባለ አዲስ ምልምል ህዋት ሰርቷቸዋል ያላቸውን ወንጀሎች ለመበቀል መጓጓቱን ለኤፍፒ ገልጿል። ሴቶችና ህፃናትን መጠበቅ አለብኝ ለመሄድም ዝግጁ ነኝ ብሏል። እንደዚህ ያሉ ቃላቶች እንደ የመስራች በዛብህ ላሉ ከመርሳለ ተፈናቀሉና ላለፉት ጥቂት ቀናት በደሴ ለሶስት ልጆቻቸው ሩዝና ዱቄት ለማግኘት ለሚታገሉ የአማራ ተወላጆች መጽናናትን ይሰጣሉ። አሁንም ወደ ቤታቸው የመመለስን ማላቸው ልጆቹ ወደ ቤታቸው መመለስ ይፈልጋሉ። አያቶቻቸውንም ማየት እንደሚፈልጉ እየጠየቁ ነው ትላለች መርሳ የቀሩትን ቤተሰቦች እያስታወሰች። ወደ ቀያችን መመለስ ብቻ ነው የምንፈልገው ብላለች የምስራች። የአሜሪካ ድምጽ ያነጋገራቸው የአራት ልጆች እናት ገነት መለሰ ልጃቸውን ለማትረፍ ቀያቸውን ጥለው እንደወጡ ገልጸዋል።
እኛ ሴቶች ነን ትንሽ ደካሞች አይደለንም ትንሽ ተኖታለንና አዛውንቶች አሉ ርጉዞቹ መራመድ የማይችሉት እንደገና ደግሞ በሶስት ቀን ወልደው አራሶቹ ደም እያፈሰሱ እንውጣን ስንራቸው እንደብለን እንውጣ እያሉና እነዛን ደም እያፈሰሱ አራሶቹን አዛውንቶቹን ነፍሰጥሮቹን ሁሉንም ነገር ጥለና እኛ ሸሽተን ወደዚህ ወደ ደሴ ከተማ መጣን። እኔ አሁን እዛ ባሌ ያለ አልመጣም ሁለት ልጆች አልመጡም እናቴም እህቴም አባቴም አቅመ ደካማ ናቸው መውጣት እራሱ አይችሉም። አንድ ልጅ ብቻ ወንድ ልጅ ይፈልጋሉ የሚባል ወሬ ስለምሰማ የ14 ዓመት ልጅ አለኝ ቆመቱ ግረዝም ስለሚመስል የ17 ዓመት 18 ዓመት ስለሚመስል እሱን ብቻ ነው አውጥቼ የመጣሁት ሴቶችን አላወጣሁም።
ልክ እንደ ምስራች ሁሉ ወይዘሮ ገነትም ኑሯቸው ወደ ነበረበት እንዲመለስ ወደ ቀያቸውም እንዲመለሱ አብዝተው ይፈልጋሉ።
እንደዚህ መረጃም እንዳታገኝ እነሱ ምን እንደሆነም እንዳታገኝ በመጀመሪያ ሲገቡ ኔትወርክ ነው የሚያደምኝ ኔትወርክ ነው የታይመቱታል ኔትወርክ እንደዛ ያደርጉታል። በቃ በተከሉ በቃ ላይ መግለጽ ሁሉ ያቀተኛል። እኔ በአካል ቀርቦ ሁኔታችንን እንደሚያይዘው ነው ምን ፈልገው ለምን ይሄን ይሄን አማራ ክልል እንደዚህ ሲሆን እንዴት መንግስት የለም እንዴ ሰው ያለ መንግስት ነው እንደምንኖረው መንግስት የለም እንዴ ግን ነው በቃ ወደያለን ሁኔታ በቃ እኛም ቤቱንም ቀኑንም በቃ እኛም ማልቀስ ነው በቃ ሰው መቼም በለቅሶ ምንም ነገር አይፈጠርም መፍትሄ የለም ለሰው ልጅ መፍትሄው በመነጋገር ነው። ነገር ግን እኛ የምንነጋገረው ሰው ስናገኝ ነው። ሰው ካላገኘን ማን ጋር እንነጋገራለን? እኛውን የምንፈልገው ነገር ቢኖር በቃ ህይወታችንን ማንዴ ጠፍቷል ልጆቻችንንም አተናቸዋል ሁሉም ነገር አተናናልም እንዴ። ነገር ግን በቃ ይህንን የሚሰማና ሰር ብቻ ነው የምንፈልገው። ሌላ ነገር ምንም አንፈልግም። ሰው እኮ የሚበላው ሰላም ሲሆን ነው ሰላም ሆነ እንደብሎ ይበላል።
በሰሜን ኢትዮጵያ ያለው ሁኔታ በየቀኑ እየተቀያየረ ሲሆን እነዚህ ተፈናቃዮች ግን ሁኔታዎች ተስተካክለውና ሰላም አግኝተው ወደ ቀያቸው መመለስን ይናፍቃሉ። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ከዚሁ ጋር የተያያዘ ዝግጅት አለን። የኢትዮጵያ መንግስት አሸባሪ በሚል በፈረጀው ራሳቸውን የትግራይ ኃይሎች እያሉ በሚጠሩት የህወሓት ታጣቂዎች ተተኮሰ በተባለ ከባድ መሳሪያ የቤተሰባቸውን 7 አባላት እንዳጡ የሚናገሩት አቶ ድረስ ነጋ የታጣቂዎቹ መሪዎች በተለያየ ጊዜ ሰላማዊ ሰዎች ላይ ጥቃት አናደርስም ቢሉም እንደማይቀበሉት ይናገራሉ። ውጊያም ሆነ ጦርነት ውስጥ ምንም ተሳትፎ ያልነበራቸው የቤተሰባቸው አባላት መኖሪያ ቤታቸው ውስጥ እንደተቀመጡ እንዳለቁባቸው ገልጸዋል። በሌላ በኩል የህወሓት ታጣቂዎች ተኮሱት ባሉት የመድፍ አረር ወደ 3 ሚሊዮን ብር እንደሚገመት የገለጹት መኖሪያ ቤታቸው እንደወደመባቸው የሚናገሩት የደብረታቦር ዩኒቨርሲቲ መምህሩ አቶ እንየው ዳኘው ያም ሳይንስ በአማራ ፋኖች የወደመ የቅማንት ቤት የሚል የሐሰት ጽሑፍ ተለጥፎበት ለሐሰተኛ መረጃ መጠቀሚያ መዋሉ አሳዝኖኛል ብለዋል። ነዋሪዎቹን ያነጋገረችው ጽዮን ግርማ ተከታዩን አሰናድታለች።
አቶ ድረስ ነጋ በደብረታቦር ከተማ በበግ ንግድ ስራ ራሳቸውንና ቤተሰባቸውን ሲያስተዳድሩ እንደነበር ለአሜሪካ ድምጽ በስልክ ሁኔታውን ያስረዳሉ። እርሳቸው በሚኖሩበት ደብረታቦር ከተማ ምንም አይነት ጦርነት በማይካሄድበት ሁኔታ የህወሓት ታጣቂዎች በተኮሱት መድፍ ሙሉ ቤተሰባቸው እንዳለቀባቸው ይናገራሉ።
ጦርነት ግንባራችን አካባቢ ደርሶ ነበር። ከባድ መሳሪያ በመወርወር ናሴ 13 ቀን አራት ልጆችን ባለቤቴን፣ አንድ ጎረቤቴን፣ አንድ የልጄን ጓደኛ በጥቅሉ ሰባት ሰው አንድ ላይ እንደተሰበሰቡ የቤተክርስቲያን እጅ የተሰቡ እንደተሰበሰቡ አንድ ላይ አነከካቸው። ከባድ መሳሪያ ከአንድ ላይ ህግቡ እንዳሉ አረገፋቸው።
መኖሪያ ቤታቸው ከቤተክርስቲያኑ አቅራቢያ ነበር።
ሌላ መንገድ የለውም። የቤተክርስቲያኑ ድንበር የኔ ነው። ከቤተክርስቲያኑ ስር ነው ቤት ያለ። መድኃኔዓለም ይባላል። ከቤተክርስቲያኑ ጥግ ሌላ ቤት የለም።
በአቅራቢያቸው እንጂ በከተማቸው ጦርነት እንዳልነበር ይገልጻሉ።
ከከተማው ላይ ጦርነት የለም። 18 ኪሎ ሜትር ትባል ከተማ አለች ርቀቷ። እዚያ ላይ ጦርነት አለ። ጦርነት አለ አንድ 5 ቀን 6 ቀን። ከኛ ከከተማው ግን የለም። ይህን ከሬ ወሮረው አራት እዚህ ተወሮሮ አራቱና ያው ከተለያየ ቦታ ላይ ያረፈ በመጨረሻው ከኔ ቤተሰብ ላይ ያርፎ ቤተሰቦችን አወደመብኝ። ሀብቱስ ንብረቱስ መቼም ተካ ይችላል። የማይተኩትን ልጆችን ዳሬን አውድመብኝ ነበር።
ከአደጋው የተረፈው ቤተሰብ ማረፊያ ስላልነበረው ሰው ቤት ተጠልለው የቀብር ስነ ስርዓቱን ማካሄዳቸውን ነግረውናል።
ከዘመድ ቤት ደን ተጠለን ተሰኞ ሰነበትነ ሐሙስ የተመቱ እነሱ መቀበርነ በኋላ ቤት ሲሰራ አገር ሰራው መጠን ሰኞ ቤታችን ገብታል።
ደብረ ታቦር ከተማ ላይ የተተኮሰው ከባድ መሳሪያ ሲቪሎችን መግደሉንና በከተማው ዙሪያ ባሉ ቀበሌዎች ላይም ድብደባ መፈጸሙን የደቡብ ጎንደር ዋና አስተዳዳሪና የአካባቢው ነዋሪዎች ባለፈው ሳምንት ለአሜሪካ ድምጽ ገልጸው ነበር። ይህንን የደብረ ታቦር ድብደባ አደረሰ በሚል የተከሰሰው መንግስት በሽብር በፈረጀው ህወሓት የሚመራውና የፌደራሉ መንግስት መምከሩንና ስልጣኑን የጊዜያዊ አስተዳደሩ እንደሆነ የሚነገርለት ራሱን የትግራይ ብሔራዊ ክልላዊ መንግስት ብሎ የሚጠራው አካል ባለፈው ሳምንት ባወጣውና ዘ ቴሌግራፍ የሚባለው የእንግሊዝ ጋዜጣ ላወጣው ዘገባ በሰጠው ምላሽ የያዘ መግለጫ በሲቪሎች ላይ የሚፈጸሙ ማንኛቸውንም የጭካኔ አድራጎቶች ያለ ማወላወል እንደሚያወግዝ አሳውቆ መሰረተ ቢስ ያላቸውን የቴሌግራፍን ዘገባ በብርቱ እንደሚያስተባብል መግለጹ ይታወሳል። መግለጫው አክሎም ከአማራ ክልል ውስጥ በሲቪሎች ላይ ተፈጽመዋል በተባሉ የወንጀል አድራጎት ክሶች ላይ በተባበሩት መንግስታት ድርጅት በሚሰየም አካል ነጻ ማጣራት እንዲደረግ ጠይቋል። በደብረ ታቦር ዩኒቨርሲቲ የጤና ሳይንስ ኮሌጅ መምህር የሆኑት አቶ እንየው ዳኘው በወቅቱ በነበረው ዋጋ ወደ 1.5 ሚሊዮን ብር የፈጀና በአሁኑ ዋጋ ወደ 3 ሚሊዮን ብር የሚያወጣ ቤት ሙሉ ለሙሉ እንደወደመባቸው ይናገራሉ። እርሳቸው በራሳቸው ሀብት የሰሩትና አይናቸው ያየ በህዋት ታጣቂዎች የወደመባቸው ቤት ታጣቂውን በሚደግፉ የኢንተርኔት ሚዲያ ላይ ግን ታሪኩ ተዛብቶ እንደቀረበ ይገልጻሉ። በመጀመሪያም ጥቃቱ እንዴት እንደደረሰ ይናገራሉ።
በናሲ 13 6 ሰዓት ከ34 አካባቢ የኔ ቤት የተመታበት ነው። ጠዋት ላይ 4 ሰዓት አካባቢ ወጣን የተኩሱን ድራም ሲተነከር እሱን ለማየት ከቤት የማዶ ላይ የሆነ ሁነን እያየን ነበረ እና በዛን ሰዓት ካጠገባችን አረሰ አንድ ከባድ መሳሪያ ማለት ነው። ልክ እሱ ሲያርፍ ወደ ቤት ተመለስን። ተጓደኞች ከአራት ሰዎች ነበርን። ወደ ቤት ተመለሰን ትንሽ ከልጆች ጋር ምናምን ቆይተን ልጆቹን ሰራተኛም ጭምር ሁሉንም አስወጣቸው። ወደ ቤተክርስቲያን ሄዱ ወይም በዘመድ ዘው እየጠየቃቸው ቤተክርስቲያን ቆዩ ምናምን ነገር በቃ ውስጤ የሰራብኛል ሰዓት። ከዛ እነሱ ሸኝች ተመልሸ ቤት ላይ ቤቱ በጣም ዘመናዊ ቤት የሚባል አይነት ነገር ነበረ በኢትዮጵያ ስታንዳርድ ማለት ነው የኔው እና ዋይፋይ ምናምን ስለነበረ ዋይፋይ እየተጠቀምኩኝ እያለ አሁንም በቅርብ ርቀት አርሴማ መትባ ቤተክርስቲያን ላይ ከዛ ስለጣሉ ህንፃ ቤተክርስቲያን የሚሰራ ገና መሰረት እየወጣበታለሁ ላይ ማለት ነው። እና እሱ ሲጣል በጣም ቫይብሬት አደረገ መስታወቱ ከላይ እስከታች ሲነቃነቅ፣ እሱን እስቲ ልይ ብዬ ወጣሁኝ። ልክ የውጭን በር እየሳኩ እየዘገው እንዳለ መጥቶ ቤት ላይ ድፍን ሲል እና ቆርቆሮዎች መጥቶ ሲያርፉብኝ ምናምን ነገር ነው ማስታውሰው። የተከወደ ተወሰነ ሸሸውኝ ተመልሼ ስመጣ እንዳለ ቤት የለም። ጭሱን አልጭሷል ሁሉ ነገር እንትን ብሏል። እና እግዚአብሔር ይመስገን ብለው የኔ ህይወት ሳይጠፋብኝ ቀረ። ንብረት ግን ሙሉ አመት የለፈውበት በቃ ወደመ እንዳለ በቤትም ጭምር እንዳለ አመት ሆነ።
ራሳቸው መትረፋቸውን እንዳወቁ የጎረቤታቸው ሁኔታ አሳስቧቸው እንደነበረም ይገልጻሉ።
ምንም እንትኑ አልነበረኝም። ከጎረቤቴ የሆነች ሁለት አራስ ልጅ ያዘች ነበረች እና በስንጥቄ ትጣላለች። በቃ ስልኬን እንደማንንም ብዬ አውጥቼ ስልክ አካባቢ ከሁለት ሰዎች ላይ ጽጌ ሞታለች ነው ያልኩ። ምክንያቱም እዛ አካባቢ ያለው እንዳለ ሁሉም ጭስ በጭስ ነው ሳየው ይዛው ሙታ የቀረች ነበር ይመስለኝ። ግን እግዚአብሔር ይመስገን ምንም አልሆነችም እና እሷ ሞታለች እሷን እንትን በሉ ነበር ያልኩት እንጂ ስለ ቤቱ ከአንድ ሰዓት ነው ከሁለት ሰዓት በኋላ ነው እንትን የሚለኝ። እስቲልም ድምፅ ይሰማኛል ጨወቱ ምናምናም እና ተረጋግቼ ማሰብ አልቻልኩኝ ነበረ።
በወቅቱ ጎረቤታቸው የነበሩት አራሷ ወይዘሮ ጽጌረዳ ባየ ያዩትንና የሰሙትን ነግረውናል።
ነበርኩኝ ጠዋት ላይ ወደ ቤተ ክርስቲያን ልንተገናኘንና ቤተ ክርስቲያን ሄደን መጣና እና እዛው ቤተሰብ ስበና አብረን ነበርን። 11 ቤተሰብ ውስጥ ነበር የነበረው እና አርሴማ ላይ ትንሽ አንድ 15 ኪሎ ሜትር የሚሆን ላይ ሲጣል ማለት ነው ፈራ ወዴ ውጡ ውጡ አለና እኔ እዛው ጎረቤት ነኝ። የኔም ቤት እዛው ጎን ነው። መስታይቱም ረግፏል ቆርቆሮም ተምሏል እና እዛው ጥግ ላይ ነው ያለሁትኝ። ከዛ ውጡ ውጡ ሲል እኔ አጋጣሚ ውስጥ የበላሸ በር ነበር ያንን ላሰራ ነው አልወጣም እኔ አልወጣም እኔው እነሱ ይውጡ ስለው እሷ ቤተሰቦች አልተሰራ ውጡልኝ ውጡልኝ ያለች ወጣች ወደ ውጭ ማለት ነው። ወጣ የሆነ አጎቷ አለ ወደዛ እስኪ ዘወር እንበላለች እና ወደዛ ሄደ። እሱ እዛ አካባቢ ነበረ ቤት ውስጥ ነበርኩ ነው የሚለው። ከዛ እኔ ወደ ቤት የገባውኝ እነሱ እንደዛ እየተባባሉ እናንተ ሂዱ ሂዱ ብዬ እኔ ወደ ቤት ገብቼ 15 ደቂቃ አይሆንም ደወለችልኝ ባለቤቱ ማለት ነው። ከዛ ደውላ ልምጣ ጥጌ ወደ ሰፈር ስለ እንዳይ ምንም የለም ህፃን ልጅ ያላት እና ይዘሽ አትንቀልቀይ ምናምን ስላት እሺ መጣሁ በቃ ስትል ስልኩን ሳልዘገውን ቤት አስገብን። ከዛ በምጣታ ዝምናቴ እኔም እዛው ጎን ነኝ ልጆች አሉኝ ሰ ልጆች ይዣለሁ እነ ጽሁፉ ምናምን በጣም ይረቢ ስለነበረ ውስጡ ሁኜ እኔ በቃ እሪራለሁ እና ባለቤቴ ወንድም አለ ሱቅ ነበረው የሮጠ መጥሮ በሩ ተደብድቦ በጣም በደብድቦ ማለት ነው ውጭ 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 ብሎ ሲያወጣኝ የበጣልም የተመታ የመሰለኝ የኔ ቤት ነው ተረጋግፎ ጩኸቱ ምናምን እኔ በድሜም እኔ እንደዚህ አይነት ነገርም ስለማላውቅ እንደዛ ነው የመሰለኝ። ከዛ ወጥቼ ማለት ነው እዛው ወጥተው እየሮጥ ነው ውጥት ብዬ ቀና ብዬ ሳየው የእነሱ ቤት አይሆን እንድትሆንሏል ሰውም አያየውም። በጣም ጣት እንየው እንደው እያልኩ ገሪል ነበር እንየው ሙታ ነው እንየው እያልኩ አስፋልት ለአስፋልት ህጻና ዝያለው አንዷን ታቅፍ ያለው እያልኩኝ በጣም ሮጥ ነበር ጮ ሁሉ ነበር አላውቀውም። ወታደሩም ገጀራ ያዘው ምናምን መንገድ ላይ አይዞሽ አይዞሽ ይለኛል ሮጣለሁ እናየውላለሁ። እሱ ደግሞ እሷ ሙታለች ጽጌ ጽጌ እያለ ዞዛሪ ይላል ስልክ ንደዋውለልን አይሰማም። እና በጣም የእነሱ ቤተሰብ በጣም የሚገርምሽ የሚያሳዝን በቃ አሳዛኝ ነው። 11 ቤተሰብ ነፍሰ ጡር ያክስቷ ልጅ መታል ታዋል ግዛ መታለች ወንድሞቹ አሉ 11 ቤተሰብ ቤት ውስጥ ነበር የሚገርም በሚያሳዝን ሁናቴ ማለት ነው። አሁን መብላት ራሱ አንችልም እና በጣም በቃ አተራረፋቸው በጣም የሚገርም ነው። እና በቃ ንብረት አንድ እንደ አንድ እኳ የወጣ ነገር የላቸውም ያሉ በሙሉ ወድሟል በቃ ወድሟል። ምንም ምንም የወጣ የላቸውም ነው የተባሉ ከእለት ከሚበሏት ከሚጎርሷት አንጻር ማለት ነው አምንም በምንም። እና እግዚአብሔር ግን እነሱ መትረፋቸው በጣም የእግዚአብሔር ታምር በሰላሳ በአስራ አምስት ደቂቃ የሚገርም ታምር ነው እግዚአብሔር የሰራላቸው። እነሱ መጥፋቸው ካልሆነ በስተቀር ነገሩ አሳዛኝ ነው የሚገርምት ማለት በጣም አሳዛኝ ነው።
አቶ እኔው ሁኔታው ይሆኖ እያለ የቤታቸውን መፍረስ ከሚያሳየው ምስል ጋር የተያያዘ የህዋት ደጋፊ የሆኑ የኢንተርኔት ላይ መገናኛ ብዙሃን በአንጻሩ በአማራ ታጣቂዎች በሌሎች ላይ የደረሰ ጥቃት ተደርጎ ሲሰራጭ ማየታቸው እንዳሳዘናቸው ይናገራሉ።
ዌስት ትግራይ ሀውስ ዲስትሮይድ ባይ አማራ ሚሊሻንስ አማራ ማጥያን የተደበደበ ቤት ብለው ፖስት አድርገውታል። ሌሎቹ የቅማንት ቤት በደብረ ታቦር ከተማ የሚኖር የቅማንት ቤት በደብረ ታቦር በብድ በአማራ ሽፍታዎች ፋኖች በሱ በዚህ ወድሟል ምናምን ነገር እያሉ ተለያየ እንትን እያሉት ነበረ። ይህ ማለት ደብረ ታቦር ከተማ እዛው ተወልጄ እዛው አድጌ እዛው ተምሬ እዛው ስራ ያስኩበት ቦታ ተማሪ እያለው ጭምር አጠራቅሜ ማለት ነው ከቤት ቢኖረኝ ከነበረኝ ህልም በቃ 10 ዓመት ሙሉ መለሰቼ ተበድሬ ምናምን የተሰራሁበት አንጡ ረሀብቴ ማለት ነው ይህ ራሴ። ይሄ ደግሞ የሚያወሩት አሉባልታ ማለት ቅባት አይደለሁም በእርግጥ ከባንቶች እንኳን እዛ እየኖሩ እንደዛ የሚያደርግ ማህበረሰብ የለም። ምክር ለመናገር ማለት ነው። እኔ ደግሞ ጎንደር ነው እኛ የሚባለው። ማህበራዊ ሚዲያ ላይ ቤት የራሴን ቤት እያዞሩ እንደዛ እንትን ሲሉት በቃ እኔ በጣም ነው ፊል ያደረኩት። ጉዳቴ ባሻገር ደግሞ አገር እንዲህ ነው ነቸው የሚለው ነገር በጣም ያሳዝናል። በእውነት
ባለፈው ሳምንት ለቴሌግራፍ ዘገባና ለአማራ ብሔራዊ ክልላዊ መንግስት ክስ ምላሽና ማብራሪያ የሰጡት ራሱን የትግራይ ክልል መንግስት ብሎ የሚጠራው ህወሓት መራ አካል የሰሜን አሜሪካ ተጠሪ መሆናቸውን የሚናገሩት አምባሳደር ፍስሐ አስክዶም ህወሓት በሰላማዊ ሰዎች ላይ ጥቃት አይፈጽምም ሲሉ ማስተባበላቸው ይታወሳል። የዩኒቨርሲቲ መምህሩ አቶ ኔው በበኩላቸው ራሳቸው ተጠቂ ሆነው ሳለ ነገር ግን ለደረሰባቸው ጥቃት ማሳያ የሆነ ፎቶግራፍ ራሳቸው የመጡበት ማህበረሰብ አጥቂ እንደሆነ ተደርጎ ከተጻፈ ጽሑፍ ጋር መሰራጨቱ ከጉዳቱ በላይ እንዳበሳጫቸው ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባዎቹ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል። በትዊተር #voaamharic ብላችሁ ተከተሉን፣ ተነጋገሩ። በኢንስታግራም እና ዩቲዩብ ላይም አለን። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ ዝግጅት እንሸጋገር። የዘንድሮ አሸንዳ በዋሽንግተን ዲሲ ሃይማኖታዊ መሰረትና ባህላዊ ይዘት ያለው የአሸንዳ በዓል በየዓመቱ በትግራይ ጾመ ፍልሰታን ተከትሎ ነሐሴ 16 ይከበራል። በተለያዩ የዓለም አካባቢዎች የሚገኙ የትግራይ ተወላጆች በተለይ ሴቶችና ልጃገረዶች በየአካባቢያቸው ያከብሩታል። ዋሽንግተን ዲሲና በአካባቢው የሚገኙ የሴቶች ማህበራትም የዛሬ ሳምንት እሁድ ነሐሴ 16 በዋሽንግተኑ ብሔራዊ መስክ ናሽናል ሞል ላይ አክብረውታል። ሳራ ፍስሐዬ የበዓሉን አከባበር ተከታትላ ተከታዩን ዘግባለች።
አሸንዳ ሃይማኖታዊ መሰረት ያለው ሆኖ በባህላዊ ክንውኖችና አልባሳት የተዋበ በብዛት ሴቶችና ልጃገረዶች የሚሳተፉበት ክብረ በዓል ነው። አሸንዳ በትግራይ በተለይ ደግሞ በመቀለ ከተማ በየዓመቱ በደማቅ ሁኔታ ይከበራል። አሸንዳ በውጭ አገር የሚኖሩ የትግራይ ማህበረሰብ በየአካባቢያቸው ያከብሩታል። ባለፈው እሁድ ነሐሴ 22 2021 አሸንዳ ከኢትዮጵያ ውጭ ከተከበሩባቸው አካባቢዎች አንዱ ዋሽንግተን ዲሲ ሲሆን በዋሽንግተን ዲሲና አካባቢው የሚኖሩ የሴቶች ማህበራት ባዘጋጁትና አገራዊ ሐውልት ሜዳ ማለትም ናሽናል ሞኑመንት አጠገብ በተከናወነው ስነ ስርዓት ላይ ተገኝቼ ነበር። አረንጓዴ በለበሰው መስክ ላይ የአሸንዳ በዓል ለማክበር የተሰበሰቡ ሴቶችና ልጃገረዶች በአሸንዳ አልባሳትና ጌጣጌጦች ተውበው ሜዳው ላይ ሲዘሉና ሲጫወቱ ላየ የአገር ቤትን ትዕይንት ያስታውሳል። ዋሽንግተንና አካባቢው የሚኖሩ ሴቶችም የአሸንዳን በዓል ማክበር ሲጀምሩ የዘንድሮ ለ14ኛ ጊዜ ነው። ከዚህ ቀደም በየአካባቢያቸው ተሰባስበው ነበር የሚያከብሩት። የሜሪላንድ፣ ቨርጂኒያና ዋሽንግተን ዲሲ ነዋሪዎች አንድ ላይ ተሰባስበው ሲያከብሩት የዘንድሮ ለመጀመሪያ ጊዜ ነው። በዕለቱ ያነጋገርኳቸው ከበዓሉ አዘጋጆችና ተሳታፊዎች መካከል ወይዘሮ ጀንበር መድሃኒዬና ወይዘሮ ኪሮስ ሀዱሽ በዓሉን እንዲህ ይገልጹታል። በአላ ከብር ከቨርጂኒያ አካባቢ ነው የመጣሁት። አሁን ባለው ሁኔታ ምክንያት እንዲህ ደምቃል ብዬ አልገመትኩም ነበር። አሁን ግን በጣም ደስ ብሎኛል። አዳራሽ ፋሪና አሁን ከዚህ ማለት አዳራሽ በኮቪድ ምክንያትና ህዝቡን በዛት ስላለው ብለን ነው እዚህ እንዲሆን የወሰነው። ሆነም ግን ውጭ መሆኑን በአሉን ይበልጥ እንዲደምቅና ሰውም አዳራሽ ውስጥ ከመታጨቅ እንደዚህ አይነት ቦታ መከበሩ ለወደፊት እንድናስብበት ያደረገን ግሩም በዓል ሆኖ ነው ያገኘሁት ነው ያሉት። ዘንድሮ አንድ ላይ ተሰባስበው ያከበሩበትን ምክንያት ሲገልጹ የሴቶች የነጻነት ቀን መገለጫ የሆነውን አሸንዳ በትግራይ ክልል ባለው ቀውስ ምክንያት ነጻነታቸውን ላጡ ሴቶችና ልጃገረዶች ድምጽ ልንሆንላቸው ነው ይላሉ ወይዘሮ ጀንበር መድሃኒና ወይዘሮ አመተ ካሳይ። የዘንድሮ በዓል ይለያል። ባለፈው አመት ያገራችን ሴቶችና ልጃገረዶች ደምቀውና ተቆናጅተው አሸንዳን አክብረው ነበር። ዘንድሮ ግን በደረሰባቸው አደጋ በዓሉን ማክበር ላልቻሉ እንደ ሞናሊዛ ያሉ ልጃገረዶችን የምናጽናናበትና የሞቱትን የምናስታውስበት በመሆኑ ነው ሁላችንም አንድ ላይ መሰባሰብ የመረጥ ነው። ትላንት በትግራይ ሴቶችና ልጃገረዶች ላይ የደረሰውን በደልና ግፍ ለዓለም ለማሰማት ሰላማዊ ሰልፍ አድርገን ነበር። ዛሬ ደግሞ ለነዛ ድምጽ ለሌላቸው ድምጽ ልንሆንላቸው የአሜሪካ መንግስት መፍትሄ እንዲሰጥ ጥሪ ለማድረግ ነው ያሉት። በበዓሉ ላይ በኢትዮጵያ ትግራይ ክልል ስላጋጠመው ቀውስና በሴቶች ላይ የደረሰውን ጉዳት የሚገልጹ መፈክሮችና ባህላዊ ትርኢቶች ቀርበዋል። የለቱ ምርጥ ያሸንዳ ልጅም ተመርጣለች። ልጅ በላይ አብርሃት ባላለች አንደኛ የወጣችበትን ምክንያት እንዴት ገልጸዋለች? የለበስኩት ልብስና ጌጣጌጦች የተሟሉ በመሆናቸው ነው ላሸንፌ ቻልኩት። አራቱ መስቀሎች በቀደም ተከተል ተቀምጠዋል። የጠጉሬ ማሰሪያ መቀነትም አለ። የለበስኩት ልብስ ሽፎን ነው። ኮንጎ ጫማ ተጫምቻለሁ። የቅቤ ማያዣም ይዣለሁ ነው ያለችው። በዓሉ በተለያየ ጣዕመ ዜማና ጭፈራዎች ደምቆ ተጠናቋል። ያሸንዳ በዓል በኢትዮጵያ በትግራይና አማራ ክልሎች አሸንዳ፣ ሻዴና አሸንድዬ በሚሉ መጠሪያዎች በተለይ ሴቶች የሚያከብሩት ክብረ በዓል ሲሆን በዓለም የባህል ቅርስነት በዩኒስኮ መዝገብ እንዲሰፍር ለማስደረግ የተለያዩ ጥረቶች እየተደረጉ ቆይቷል። ሳራ ፍሳዬ ለአሜሪካ ድምጽ ዋሽንግተን ዲሲ።
አመሰግናለሁ ሳራ። ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ ባልደረቦቻችንና የቴክኒክ መሐንዲሶቹ ስም ሰናበታችኋለሁ። ሰለሞን አባተ ነኝ ያስተናገድኳችሁ። መልካሙን ሁሉ እንመኛለን። ከኛ ጋር ስላመሻችሁ አመሰግናለሁ። እባክዎ ራስዎን ከኮሮና ቫይረስና ከኮቪድ-19 መጠበቅ ምንጊዜም አይዘናጉ። ሰላም ጤና ይስጥልኝ። በደህና ደሩ።